ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 9 2015 ዓ.ም ዝግጅታችን ጀመረ።
ጎን ለጎን ሌላው ካላማችን አንዱ ከኢትዮጵያ ካሉት ነርሶች ጋራ ቁርኝት መፍጠር ነው። ይሄን ቁርኝት መፍጠር የምንፈልገው በኢትዮጵያ ነርሶች ማህበር አማካኝነት ነው። ከነሱ ጋር በጣም ጥብቅ የሆነ ግንኙነት አለን እና በስፋት ልንሰራ ያሰብናቸው ብዙ ስራዎች አሉ።
መቀመጫውን በሰሜን አሜሪካ ያደረገው የኢትዮጵያ ነርሶች ማህበር ኢትዮጵያውያንንና ትውልደ ኢትዮጵያውያንን በማስተባበር እየሰጠ የሚገኘውን አገልግሎት በተመለከተ ከማህበሩ አባላት ጋር ከተደረገ ቆይታ የተቀነጨበውን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን።
እነዚህ 18% ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶ አደሮች የበቆሎና የስንዴ ምርታቸው ከ17-26% በጣም ከፍ ብሎ አግኝተናል። ይሄ ማለት በጣም ትልቅ የሚባል ውጤት ነው።
አሁን ደግሞ የሰማችሁት በአየር ንብረት ለውጥ ዙሪያ በቂ መረጃ ለመኖር ለምርት መቀነስ ያለውን አስተዋጽኦ በማስመልከት የወጣ አንድ ጥናት ዙሪያ ያነጋገርናቸውን የኢኮኖሚ ባለሙያ ዶክተር ስንሻው ታምሩን ነው። በዚህ ዙሪያም አንድ ቅንብር ይኖረናል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን ጀምሯል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ ኤልያስ አስማረ ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የሶማሊያ ብሔራዊ ጦር በአካባቢው ሲቪሎች በመታገዝ በመካከለኛው ሸበሌ ክልል በሚገኘው እስላማዊ ታጣቂ ቡድን አልሸባብ ላይ የታቀደ ወታደራዊ ዘመቻ አካሂዶ ቢያንስ 50 የአልሸባብ ታጣቂዎችን መግደሉን የሶማሊያ ወታደራዊ ኃይል አስታወቀ። ብሔራዊ የጦር አዛዡ ቅዳሜ ዕለት ባወጣው መግለጫ ጦሩ በታጣቂዎች ላይ ያካሄደው የታቀደ ዘመቻ የተደረገው በመካከለኛው ሸበሌ ግዛት ውስጥ በመትገኘው ዳሩል ኒሲም መንደር ውስጥ ነው ብሏል። ከዋና ከተማዋ መቃድሾ በስተሰሜን 217 ኪሎ ሜትር ርቀት ላይ ከመትገኘው በቅርቡ ከታጣቂዎች ነጻ የወጣችው አዳን ያባል ከተማ ወጣ ብሎ በሚገኘው መንደር ባለፉት 3 ሳምንታት ውስጥ ወታደራዊ እንቅስቃሴው እየጨመረ መምጣቱ ተዘግቧል። ወታደራዊ ዘመቻው የተካሄደው የሶማሊያ ምክትል የማስተዋቂያ ሚኒስትር አብዱራህማን ዩሱፍ ኦማር ኦላዳላ የጦር ኃይሉ በዚሁ ግዛት በ48 ሰዓታት ውስጥ ቢያንስ 88 የአልሸባብ ተዋጊዎችን ገድሏል ካሉ ከአንድ ቀን በኋላ ነው። የሶማሊያ ወታደራዊ ኃይል በመካከለኛው የሀገሪቱ ክፍል የሚገኙትን ጋልሙዱግ እና ሂርሻቤሌ ከታጣቂው ቡድን ያስመለሰ ሲሆን በዚህ ዓመት መጀመሪያ ላይ በድጋሚ የተመረጡት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአልሸባብ ላይ ሁለገብ ጦርነት ማወጃቸው ይታወሳል። ዩጋንዳ የኢቦላ ወረርሽኝ ማዕከል በሆኑት ሁለት ወረዳዎች ላይ ለሁለት ወር ጥላ የነበረውን ከቤት ያለመውጣት ክልከላ ወረርሽኙ በቅርቡ ሊያከትም ይችላል በሚል ተስፋ አንስታለች። የዩጋንዳ ባለስልጣናት የኢቦላ ወረርሽኝ መከሰቱን ካወጁበት ከመስከረም 20 ጀምሮ ሀገሪቱ 142 በበሽታው መያዛቸው የተረጋገጡ ሰዎችና 52 ሞቶችን የመዘገበች ሲሆን በሽታው ወደ ዋና ከተማው ካምፓላ ተዛምቶ ነበር። በመሆኑም የሀገሪቱ ፕሬዝዳንት ዩወሪ ሙሴቬኒ ወረርሽኙ በተነሳባቸው ሁለት ወረዳዎች ሙቤዴንና ካሳንዳ ከቤት ያለመውጣት ክልከላ እንዲታወጅ መወሰናቸው የገበያ ቦታዎች፣ መጠጥ ቤቶች፣ ቤተክርስቲያናትና ማንኛውም ጉዞ ታግደው ቆይተዋል። በዚህ ወር መጀመሪያ ላይ ዩጋንዳ የመጀመሪያውን ለሱዳን የኢቦላ ቫይረስ ዝርያ የሚሆነውን የሙከራ ክትባት የተረከበች ስትሆን ክትባቱ በቫይረሱ ለተያዙ ህሙማን ከነሱ ጋር ንክኪ የነበራቸውና ለጤና ባለሙያዎችም እንደሚሰጥ ተገልጿል። የዓለም የጤና ድርጅት መረጃ እንደሚያመለክተው አንድ ወረርሽኝ ማብቃቱ የሚታወቀው ለ42 ተከታታይ ቀናት አዲስ በቫይረሱ የተያዘ ህመምተኛ ሳይኖር ሲቀር ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ዛሬ እሁድ ዓለም አቀፍ የስደተኞች ቀንን ያከበረ ሲሆን እለቱ የተሻለ ኑሮ ፍለጋ ከቤት ንብረታቸው ተፈናቅለው በርካታ ተግዳሮቶች ያጋጠሟቸው በሚሊዮኖች የሚቆጠሩ ስደተኞች ያበረከቱት አስተዋጽኦ የሚታወስበት ነው ተብሏል። የዚህ አመቱ የስደተኞች ቀን የሚከበረው ቁጥራቸው እየጨመረ የመጣ የአውሮፓ ሀገሮች ከአፍጋኒስታን መካከለኛው ምስራቅና አፍሪካ ለሚመጡ ስደተኞችና የኢኮኖሚ ጥገኝነት ጠያቂዎች ላይ በራቸውን እየዘጉ በመጡበት ወቅት ሲሆን ደቡባውያን የዩናይትድ ስቴትስን ድንበር አልፈው ለመግባት የሚሞክሩ ከመካከለኛው አሜሪካ የሚነሱ ስደተኞች ቁጥርም እንዲሁ በከፍተኛ ሁኔታ ጨምሯል። ሰዎች ያለ ምክንያት ቤት ንብረታቸውን ጥለው አይሰደዱም ያለው የተባበሩት መንግስታት ድርጅት በአሁኑ ሰዓት ካሉት 280 ሚሊዮን ዓለም አቀፍ ስደተኞች ውስጥ አብዛኞቹ በግጭት፣ በስቃይ፣ በከፋ ድህነትና እየጨመረ በመጣው የአየር ንብረት ለውጥ ምክንያት ለስደት መዳረጋቸውን አስታውቋል። ህጋዊ መንገድ መከተል ያልቻሉ ብዙ ስደተኞች ጥገኝነት ለመጠየቅ አደገኛ መንገዶችን የሚከተሉ ሲሆን አብዛኞቹ ለብዝበዛ፣ እንግልትና በመንገድ ላይ ሳሉ ለሞት ተዳርገዋል። ዓለም አቀፉ ስደተኞች ድርጅት ባወጣው መረጃ ባለፉት 8 አመታት ውስጥ ከ50,000 በላይ ስደተኞች ሞተዋል፣ በሺዎች የሚቆጠሩ ደግሞ ጠፍተዋል ብሏል። የስደተኞች መብቶች ሰብአዊ መብቶች ናቸው፣ በመሆኑም ያለ አድሎ ሊከበሩ ይገባል ያለው የመንግስታቱ ድርጅት እነዚህ መብቶች ሰዎች በግዳጅ እንዲሰደዱ ተደርገውም ሆነ በፈቃደኝነት ከቦታ ቦታ በሚንቀሳቀሱበት ጊዜ ተፈጻሚ ይሆናሉ ሲል አስታውቋል። አድማጮች ለዜናው የተመደበው ሰዓት በዚያ በቃ። ከቀሪ የእሁድ ምሽት የመስታወት ዝግጅታችን ጋር አብራችሁን ቆዩ። ጽዮን ግርማን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ እሁድ ታህሳስ 9 2015 ዓ.ም መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ወይም ደግሞ በፌስቡክ @voaamharic ላይ ማግኘት ትችላላችሁ። አሁን በቀጥታ ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። በሰሜን አሜሪካ የተቋቋመው የኢትዮጵያ ነርሶች ማህበር በዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ እና አካባቢው ያሉ ኢትዮጵያዊ ነርሶችን በማስተባበር በጤና ዙሪያ የማማከር ስራ ይሰራል። እንደ ኮቪድ-19 የመሳሰሉ ወረርሽኞች በሚከሰቱ ጊዜም ፈጣን የሙያ አገልግሎት የሚሰጥ ሲሆን የነርስ ሙያ ለመማር ለሚፈልጉ ወጣቶችም በማማከር መንገድ ያመላክታል። ቀዳሚው መሰናዷችን የሚሆነው ታዲያ ከማህበሩ መስራችና የቦርድ አመራር አባላት ከሆኑት ጽዮን ገብረስላሴ፣ መታሰቢያ ከፈለኝና ደጌ ገላው ጋር ያደረግነው ቆይታ ይሆናል። ደረጀ ደስታን ያነጋገራቸው።
በሰሜን አሜሪካ የኢትዮጵያን ነርሶች ማህበር ገና በተማሪነቷ ጊዜ ጀምሮ በውስጧ በተጸነሰው መታሰቢያ ወይም መቲ አማካኝነት የታለመ ማህበር መሆኑን ማህበሩ ይገልጻል። እያደር፣ ጽዮን፣ ደጊ፣ በእምነት የመሳሰሉ ነርስ ጓደኞች የተጨመሩ በመምጣት ዛሬ በርካቶችን ያቀፈ ማህበር ሆኗል። ነርስነት ልዩ የስራ ፍቅርና ከሁሉም በላይ ርህራዬ የገባው ልብን ይጠይቃል ይላሉ መስራቾቹ የማህበሩ አባላት። በዋሽንግተን ዲሲ አካባቢ በተለይም ኮቪድ-19 ዓለምንና አሜሪካን ባስጨነቀ በዚያች ቀውጢ ወቅት ወገኖቻቸው የሆኑ ኢትዮጵያውያንን ስለ በሽታው ለማስተማር ክትባቱን በወጣ ጊዜ በስፍራው ቀድሞ በመድረስ በሺዎች ከሚቆጠሩ ሰዎች ክንድ ላይ መርፌዎቻቸውን አሳርፈዋል። እነዚህ ነርሶች ከሆስፒታል ሆነው የሚንከባከቧቸውን በሽተኞች የሚጠባበቁ ብቻ አይደሉም። ህብረተሰቡ ወደሚገኝበት ስፍራ ሁሉ ይሄዳሉ። ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ በሚዘጋጁ ማህበራዊ ዝግጅቶችና ቤተ እምነቶች አይጠፉም። የዛሬው እንግዶቻችን ናቸው።
እሺ፣ እኔ ጽዮን አባይነህ ገብረስላሴ ይባላለሁ። ለኢትዮጵያ ነርሶች አሶሲሽን በኖርዝ አሜሪካ በአሁኑ ሰዓት ኃላፊነት ነው ማስተዳድረው፣ በፕሬዚዳንትነት ማለት ነው። ከኔ ጋር ያሉት ደጊ ገላው እና መታሰቢያ በላይ ናቸው። በአሁኑ ሰዓት ሁለቱም እነሱ ደጊ ገላው በሂሳብ ያዥነት ሲሆን መታሰቢያ ደግሞ የቦርድ መንበር አባላችን በመሆን ነው የምናገለግል ያለ።
መልካም፣ እንኳን ደህና መጣችሁ። መጀመሪያ ማህበሩ የተቋቋመበትን መንገድ ማን ይነግረናል?
እኔ መልሰዋለሁ።
እሺ፣ መቲ መታሰቢያ።
ደረጀ፣ ጠቅሚያ በጣም እናመሰግናለን ይህን መድረክ ለማህበራችን እንድንወያይ ስለሰጠህን። ማህበራችን የተቋቋመው ምክንያቱ አንዱ እኔና የኔ ጓደኛ ሀና ብስራት ትባላለች ነርሲንግ ትምህርት ቤት ስንጀምር ከባድ ነበር እና የመጀመሪያው ሴሚስተር ላይ ትንሽ ከብዶን እኛ ያለፍንበት ሌላ ሰው አያልፍበት በማለት ነው ይሄ እንዲቋቋም ያደረግ ነው። እና ማህበራችን ጎል አለው። አንደኛው የነርስ ሙያ እንዲያድግ ማበረታታት፣ ሁለተኛም ደግሞ ነርስ ተማሪዎችን በሙያ ግዛት ለመስጠት፣ ሶስተኛ ደግሞ ለህብረተሰቡ የጤናማ የሆነ አኗኗር ዘይቤ እንዲኖረው ማስተማር ነው።
መጀመሪያ የጀመራችሁት ነርሶችን በማሰብ ነው ማለት ነው? እናንተ ያለፋችሁበትን መንገድ ስትማሩ ሌሎችም እንዳይገጥማቸው በማሰብ ነው? ከዛ በኋላ ደግሞ ወደ ማህበረሰቡንም ለመርዳት አሰባችሁ ማለት ነው? እንደሱ ነው የሆነው?
አዎ፣ እንደዛ ነው የሆነው። መጀመሪያ ትምህርት ቤት ስንሄድ እኔና ጓደኛ ዩኒቨርሲቲ ሄድ ነው። ከዛ በፊት ኮሚኒቲ ኮሌጅ ነበርን፣ የሚያስፈልጉንን ኮርሶች ወሰድ ነው። የነበርንበት ኮሚኒቲ ኢትዮጵያም ነበሩ አብሮን የሚማሩ እና ትብብር ነበር፣ የሚያግዘን ነበር። ምን አይነት ክላስ እንደምንወስድ እየተነጋገርን ነበር። እና እዛ ስንሄድ ትንሽ ከብዶን ነበረ እና ማንኛውም ተማሪ የነርሲንግ ተማሪ እንደኛ መሆን የለበትም ብለን እዛ ዩኒቨርሲቲ ኦፍ ሜሪላንድ ሄድ ነው። ከኛ በታች ላሉ ተነጋገርን እና እነሱም ግራጁዌት ሲያደርጉ ይሄኛውን ማህበር እንዲመሰረት ተነጋገርን ማለት ነው።
እና ምን አደረጋችሁ? ለምሳሌ ለተማሪዎቹ ማህበሩን ካቋቋማችሁ በኋላ መጀመሪያ እርምጃችሁ ምንድን ነበረ? ምንድን ነው የመጀመሪያ ስራችሁ ያደረጋችሁት?
ሳይመሰረትም በፊት መጀመሪያ ሜንተርሺፕ የሚባል ነገር ነበረ፣ እንዴት ትምህርት ቤት መጨረስ እንደሚቻል አንዳንድ ሪሶርስ የሚያስፈልገውን፣ በዛ ላይ ደግሞ ስራም ሲጀመር እንዴት ኢንተርቪው እንዴት እንደሚደረግ ራስ በራሳችን ተረዳዳን እና ሌሎችም ተማሪዎች ከኛም በታች ለነበሩት ምን አይነት ማቴሪያል መጠቀም እንዳለባቸው ፈተናውን ለመወሰድ፣ ምክንያቱም በዚህ በስቴቱ መፈተን አለብን ፈተና ላይ ሰንሱን ለማግኘት እና እሱን እንዴት መዘጋጀት እንዳለባቸው ነው የረዳናቸው።
ምን ያህል ይሆናሉ የረዳችኋቸው? እንዴት ምስ ነበረ የምታገኟቸው ተማሪዎችን? በግል ነው የምትረዷቸው? በቡድን ሰብሰባችሁ ነው የምትረዷቸው? እንዴት ነበረ የምታገኙ እንደምታደርጉት?
ያው በትምህርት ቤት ውስጥ ነው የጀመርነው። ከዛ ግራጁዌት እናደርግ በነርሲንግ ፕሮፌሽን ላይ ሆስፒታል ሄደው ነርሶቹ ይሰለጥናሉ። በሚሰለጥኑ ጊዜ አበሾች ሲያዩ ይጠይቁናል፣ እንዴት እዚህ መስራት ጀመራችሁ? እንዴት ነው የተዘጋጃችሁ? ብለው አብዛኛው ነገር ያው ኢንፎርማል የሆነ ነገር ነው። እዛው ኢንፎርሜሽን ኤክስቼንጅ እየተደራረግን ነው እና ለመቀር እንዲህ አሁን ጭንቅላቴ ላይ እንኳን ከሚመጡት ከአንድ ከሀያ በላይ ሰው ይሆናል መጀመሪያ ላይ ኢንፎርሜሽን የሰጠናቸው። ግን ኢንፎርማል ራስ ለራሳችን ነው። መታሰቢያ እንደዚህ ትምህርት ቤት ነው የሄደችው፣ የመታሰቢያ ጓደኛ እችኛዋን ሰው ታውቃለች በሚለው ይሄ ሰው በሰው ነው ስንረዳ የነበረው።
ከዛው ወደ ህዝብ ውስጥ ወደ ማህበረሰብ ውስጥ አሁን ወደምትሰሩበት ስራ እንዴት ማሳደግ እንዴት ለወጣችሁት? ከዛ በኋላ ምን ጀመራችሁ? እስቲ ሲቋቋም ጀምሮ የነበረውን ሂደት ማን የሚነግረን?
እሺ፣ እኔ ጽዮን ነኝ። እዚህ ላይ የተወሰነ ነገር መጨመር እችላለሁ። ምንድን ነው እናና እያደረግን የነበረው መቲ እንዳለችው በተለያየ ቦታ ትምህርትን በተመለከተ እና የተለያዩ ነገሮች እንደዚህ ጥናትን በተመለከተ ለሚኖረው ኮሚኒቲ ውስጥ እንዴት መግባት እንችላለን የሚለውን አንዳንድ ስብሰባዎች የተደረገ ይሄን እንደ ነርሲንግ ኮሚኒቲ በተለያየ መንገድ በተለያየ አጋጣሚ መሰብሰብ ጀመርን ማለት ነው። ከተወሰነ ጊዜ በፊት ነው እንደዚህ የሆነው። ላይክ አንድ 6-7 ዓመት ይሆነዋል ከተጀመረ። ግን በመሀል አንዳንድ ነገሮች ላይክ ሁሉ የኑሮ ነገር ያጋጠመው እና በተለያየ ምክንያት ትንሽ እንደመቋረጥ ነገር ሆኖ ነበርና የአሁን በኮቪድ ሲመጣ ምንድን ያደረግነው እንዴት ናችሁ እናም የተባባልን ምንድን ነው ማድረግ የምንችለው ኮሚኒቲውንም ሆነ ነርሶችን በብዛት የተጎዱ ብዙ ነገሮች እየተደረገ ስለነበር በኮቪድ ምክንያት ኮሚኒቲያችንን እና ለነርሶች ምን ማድረግ እንችላለን በሚለው መገናኘት ጀመርን ማለት ነው። እና ይሄንን ኦርጋናይዜሽን ምን በማድረግ ለሰውና ለነርሶች የተለያየ ነገር ማበርከት እንችላለን በሚል ማታ ማታ እንደዚሁ በዚህ በዙም አይነት ነገር በመሰባሰብ የተለያዩ ነገሮችን ማዘጋጀት ጀመርን። እዚህ ላይ አይ ቲንክ ደጌ ማለት የምትችላቸው ነገሮች ስላሉ ለእሷ ይህን መድረክ ተውላት።
እሺ ደጌ።
እሺ፣ እኔም በቅድሚያ አመሰግናለሁኝ። ደጌ ገላው እባላለሁ። የኢትዮጵያ ነርሶች ማህበር በሰሜን አሜሪካ ቀደም ብሎ ቢቋቋምን በጣም ብዙ ስራ የሰራ ነው። ግን ይኸው እንዳለችው ከኮቪድ መምጣት በኋላ ነው። የኮቪድ መምጣት ያው ሁሉም ሰው እንደሚያውቀው ጤና ሙያተኞችም ላይ ማህበረሰቡም ላይ ትልቅ ጫና ነበረና ስለ በሽታው ካለማወቅ ጀምሮ ከቤተሰብ መለያየት የተለያዩ አእምሮም ላይ ችግር የሚያመጡ ጭንቀት የሚጨምሩ ነገሮችን አስከትሏል ኮቪድ። እና እኛ እዚህ ላይ ምን ማድረግ አለብን? አሁን ጥሩ ጊዜ ነው እኛ የሚቻለን ለማድረግ ብለን ወሰንን። እናም በተለያዩ ሚዲያዎች በዙም፣ በፌስቡክ፣ ዩቲዩብ ከሌሎችም አጋር እንደዚህ ትርፋማ ያልሆኑ ድርጅቶች ጋር በመተባበር ትምህርት ሰጠን። ትምህርታችን ያተኮረው ጤና ሙያተኞች እንዴት ራሳቸውን መጠበቅ ይችላሉ። የኮቪድ ታማሚን ማከም በጣም አስቸጋሪ የነበረበት ጊዜ ነው እንደሚታወቀው፣ እና ራሳቸውን እንዴት ጠብቀው ሕክምናውን መስጠት አገልግሎቱን መስጠት ይችላሉ የሚለው ላይ አተኩረን እኔ በአጋጣሚ ሆኖ ኢንፌክሽን ፕሪቨንሽን ይባላል በእንግሊዝኛ፣ የኢንፌክሽን መከላከል እና ቁጥጥር ላይ ነው የምሰራው እና የተለየ እድል ነበረኝ ስለዚህ ነገር በጥልቀት ለመናገር። ሌሎችም እንደዚህ የሙያ አጋሮቼ የሆንም መታሰቢያም እና በመነትም ሆነን በጣም ሰፋ ያለ በተለያየ ጊዜ ተከታታይነት በነበረው አካሄድ ትምህርት ሰጠን። ከዛም በኋላ ያው ኮቪድን መከላከል ብዙ እየታወቀ ሲመጣ ስለ ኮቪድ ክትባትም ተገኘለን። ክትባት ደግሞ መክተብ ላይ ማህበረሰባችንን ማነቃቃት ላይ ሰርተናል። ማህበረሰባችን ስለ ኮቪድ በተለይ የተለየ ግንዛቤ እንዲኖረው በሽታው መከላከል የምንችለው እንደሆነ ለማስገንዘብ ብዙ ጥረት አድርገናል። እናም ክትባቱ የዛ አካል ነበረ። በጣም በሺዎች የሚቆጠሩ የማህበረሰባችንን አባላት ነው የከተብነው። ይህንም ስናደርግ ብቻችንን አልነበረም፣ ከተለያዩ ድርጅቶች ጋር በመተባበር ነው። አሁን ለምሳሌ ብጠቅስ ባንዶን ፋርማሲ፣ የተለያዩ ቤተክርስቲያናት፣ እንዲሁም ደግሞ የኢትዮጵያ ኮሚኒቲም ጋር በመተባበር በጣም ለብዙ ሺህ ሰዎች ክትባት ሰጥተናል። በዚህ አጋጣሚ አንድ ማለት የምፈልገው ነገር ቨርጂኒያ፣ ሜሪላንድ እና ዲሲ አካባቢ የሚኖሩ ነርሶች እውነት ለመናገር በጣም ደከመን ሳይሉ ሰለችን ሳይሉ ምግብም እንኳን የማይበሉበት ሁኔታ ላይ በጣም ለረዥም ሰዓት በመቆም ክትባት ለማህበረሰባችን ሲሰጡ ነበር እና ይህን አጋጣሚ በመጠቀም በእውነት ላመሰግን እወዳለሁ በእናናም ስም እና ብዙ ያው የትምህርት ነክ ነገሮች ላይ ነው የምንሰራው። ኮሚኒቲያችንን እንዴት ጤናማ ኑሮ እንዲኖር ማድረግ እንችላለን ነው።
እስቲ ምናልባት ተጨማሪ ማብራሪያዎችን በማህበሩ ዓላማ ውስጥ እንድናገኝ፣ ምንድን ነው የማህበሩ ዓላማ?
የማህበሩ ዓላማ ጤናማ የሆነ ማህበረሰብን መገንባት፣ ነርሶቻችንን ደግሞ ለበለጠ እድገት የሙያ ልምድ በመለዋወጥ እርስ በርስ በመተባበር ድጋፍ በመሰጣጠን ሙያውን ራሱን እንዴት እናሳድጋለን፣ ሙያተኞችንስ እንዴት ደግፈን እናሳድጋለን እና ትልቅ ደረጃ እናደርሳለን ብሎ ነው የማህበሩ ዓላማ የተነሳው እና እንደዚ አይነት ነገሮች ላይ ብዙ ሰርተናል። አሁን እዚህ ሀገር ለምሳሌ በግንቦት ወር ውስጥ ለአንድ ሳምንት ናሽናል ነርስስ ዊክ የሚባል በዓል አለ። ነርሶችን በተመለከተ ክብር ለመስጠት ምስጋና ለመስጠት የሚዘጋጁ ዝግጅቶች አሉ እና እኛም ያንንም በመመርኮዝ ነርሶቻችንን በተለይ ኢትዮጵያዊ የሆኑ ነርሶቻችንን ለማሰባሰብ የሞራል ድጋፍ ለመስጠት አይዟችሁ፣ በርቱ፣ እንችላለን፣ እንቀጥላለን፣ ኢትዮጵያን ደግሞ ማድረግ ያለብንን ነገር እናወራለን፣ ልዝ እያደረግን ያው ነርሶቻችንን እንደግፋለን አላማችንንም ለማሳካት ማለት ነው።
ማህበረሰቡንስ በሚመለከት ምንድን ነው የምታደርጉት? ለማህበረሰቡ
ማህበረሰቡን በተመለከተ እንደሚታወቀው ካንሰር በጣም ክፉ በሽታ ነው። የጡት ካንሰርን በተመለከተ ብዙ ጊዜ አመታዊ የሆኑ ጉዞዎች ይካሄዳሉ። እዛም ላይ በመገኘት ትምህርት እንሰጣለን። የምንሰጠው ትምህርት ካንሰር መከላከል ብቻልባቸውን ዘዴዎች እንዴት ማወቅ እንችላለን፣ ደግሞ በአግባቡና በሰዓቱ ካንሰሩ ተገኝቶ በትክክል ሕክምና እንድናገኝ ምን ማድረግ እንችላለን የሚለው ላይ በማተኮር በአማርኛ ለማህበረሰባችን ትምህርት እንሰጣለን። ሄለን በምታዘጋጀውም አመታዊ ኢምፓወር ዘ ኮሚኒቲ ትለዋለች እሷ ዝግጅት ላይ እኛም በመሳተፍ ጤና ነክ ትምህርቶችን እንሰጣለን። ዲሲ አካባቢ በሜሯ ቢሮ አፍሪካን አፌርስ የሚባል ቢሮ አለ። ከእነሱ ጋር ደግሞ በመተባበር ማህበረሰቡ ላይ ሊያደርጉ የሚፈልጉት ስራ ላይ እንተባበራለን አብረናቸው። እናም ቤተክርስቲያናት አካባቢ ሄደው ትምህርት እንድንሰጥ ይፈልጋሉ። ይሄ የጤና ቼክ ማድረግ ለምሳሌ ደም ግፊት ቼክ ማድረግ፣ የስኳር መጠን ቼክ ማድረግ አይነት ነገሮች ላይ ዝግጅቶች ሲኖሩ እንሳተፋለን በበጎ ፈቃደኝነትና ሌሎችንም ነርሶችን በማካተት። እንግዲህ ከብዙዎቹ በከፊሉ ነው ይህን የምናገረው። ኢትዮጵያ ደግሞ ጎን ለጎን ሌላው ከዓላማችን አንዱ ከኢትዮጵያ ካሉት ነርሶች ጋራ ቁርኝት መፍጠር ነው። ይህን ቁርኝት መፍጠር የምንፈልገው በኢትዮጵያ ነርሶች ማህበር አማካኝነት ነው። ከነሱ ጋር በጣም ጥብቅ የሆነ ግንኙነት አለን። እናም በስፋት ልንሰራ ያሰብናቸው ብዙ ብዙ ስራዎች አሉ። ለጊዜው እስካሁን ሰራን ብለን የምናስባቸው ያው በኮቪድ ዙሪያ ያኔ ኢትዮጵያ ውስጥም ትንሽ ችግር ነበረ። ጤና ሙያተኞቻችን እንኳን ቤታቸው ተመልሰው ከቤተሰቦቻቸው ጋር የማይቀላቀሉበት ጊዜ ነበረ እና በዛ ጊዜ እንደዚሁ በዙም የማበረታቻ ፕሮግራሞችን አዘጋጅተናል። አይዟችሁ፣ በርቱ፣ ብቻችሁን አይደላችሁም፣ እኛም እዚህ እንደናንተው ነው የምንሰራው፣ እንደዚህ አይነት ችግር አለ እዚህም እናንተ ጋር ብቻ አይደለም፣ አይዟችሁ እኛም ከጎናችሁ ነን፣ የምናግዘው ነገር ካለ እናግዛለን ብለን አንዳንድ ሀሳቦችን ከነሱ መውሰድ፣ ጥያቄዎቻቸውን መመለስ፣ እንደዚሁም ደግሞ ድጋፍ የሚያስፈልጋቸው በጣም የሚፈልጉት ነገር ካለን በመጠየቅ ብለን ትንሽም ቢሆን ድጋፍ ነገር አድርገናል። ከዛ በኋላ ደግሞ ያው እንደሚታወቀው ኢትዮጵያ ላለፉት 2 ዓመታት በጦርነት ውስጥ ነበረች። በጦርነቱ ምክንያት ደግሞ በጣም ብዙ ማህበረሰባችን ተጎድቷል። ከሞቱት ባሻገር በጦርነት የቆሰሉት የታመሙት ብዙ ነበሩ። ማህበራችን የኢትዮጵያ ነርሶች ማህበር በሰሜን አሜሪካ የበኩሉን ማድረግ እንዳለበት አመንን። በዛም ገንዘብ የማሰባሰብ ዝግጅት አደረግን እና አሰባስበን ገንዘብ ለደብረ ብርሃን ሆስፒታል፣ አፋር ደግሞ ለሚገኘው ለዱክሲ ሆስፒታል በጦርነት የቆሰሉ ወንድም እህቶቻችን እንዲንቀሳቀሱ የሚረዷቸውን ነገሮች፣ ትራቾች፣ ዊልቸሮች እንዲሁም ደግሞ አንሶላ፣ መድኃኒቶች ይዘን ሄደን አስረክበን መጥተናል። በቀጣይነትም ብዙ እንሰራለን ብለን እናምናለን።
ብዙ ጊዜ ነርስ ሲባል እንግዲህ ሴቶች ናቸው በዝተው የሚታዩት፣ ወንዶችም እንደሚሰሩ ግን ያው ይታወቃል። እናንተ አባሎች ወንዶች አባሎች አሏችሁ ወይ? ለመሆኑ ምን ያህልስ አባል ነው ያላችሁ? በአባልነት በማህበራችሁ ስር የታቀፉ አባላት ምን ያህል ናቸው? እሺ ጽዮን።
እናንተ ብዙ በተለያዩ መልኩ የሚሰሩ አባላት አሉ። እንዴት ነው አሁን የተለያዩ ወንዶች ሴቶች ናቸው እንዳልከው፣ አብዛኛው ነርሶች ሴቶች ናቸው። በኛ ባህል ውስጥ ወንዶችም አሉ ከኛ ጋር አባል ሆነው የኮሚቴው አባል እና እንዲሁም ደግሞ በተለያየ መልኩ በተለያየ በኩል እየተነጋገርን የምንሰራቸው አሉ። በቁጥር በመንበርሽፕን በተመለከተ ይሄ የኛ አባል በፌስቡክ ላይ እና ሶሻል ሚዲያ ላይ ባለን ከወደ 200 በላይ አባላቶች አሉ። ግን በተለያየ መልኩ ደግሞ እንደዚሁ በራሳቸው አነሳሽነት እየተነሱ ግን ከእናና ጋር እየተባበሩ የሚሰሩ ነርሶችም አሉና በአሁኑ ሰዓት የተቆጠረ እንደዚህ ብለን ከዚህ እስከዚህ ብለን የምንምልህ ቁጥር ባይኖርም በአባሎቻችን በብዛት እንዳሉን እናውቃለን። ከምንሰራቸው በትንሹ ለማሳወቅ ዋናውን አባሎቻችንን ማየት የምችለው በኮቪድ በተደረገው ቫክሲኔሽን ላይ በጣም ብዙ ብዙ ሰው ነው ቫክሲኔት የተደረገው በእኛ አባሎች ማለት እና እነሱ በብዛት ነው ይመጡና እየተቀያየሩ በሳምንት ሙሉ ነበር ያ የቫክሲኔሽን ሰፖርት ይደረግ የነበረው እና በተለያየ መልኩ ሰፖርት እያደረጉ ሁሉም በተቻላቸው አቅም እየመጡ እየረዱ ነበረ። ለወደፊቱ ትልቅ ፕላን አለ ዳልን በተለያየ መልኩ እየተዘጋጀን ያለ ነው። አባሎቻችንንም ደግሞ በተደራጀ መልኩ ለማንቀሳቀስ ብዙ ነገሮችን በአሁኑ ሰዓት እየሰራን ያለ ነው። አንድ ነገር ሜንሽን ያላደረግነው እዚህ ላይ እናና ነን ፎር ፕሮፊት ወይንም ደግሞ ጥቅም የማያገኝ ኦርጋናይዜሽን ሆኖ በሜሪላንድ የታወቀ ነው በአሁኑ ሰዓት። በዛ እና አሁን ደግሞ በቨርጂኒያ እና በዲሲ ያለውን ደግሞ እሱንም ለማስፈጸም እና በተለያዩ ስቴቶችም ይሄንን ነገር ለማዋቀር እናስባለን። ህጋዊ ሰውነት ያለው የተመዘገበ ኦርጋናይዜሽን ነው በአሁኑ ሰዓት እና ያንን እሱን በማዘጋጀት እና ሌሎች የተለያዩ አውትሪቾች እያደረግን ለወደፊት ምንድን ነው የምናስበው ነርሶች የሚገናኙበት መንገዶችን አንዳንዴ እዚህ ሀገር እንዴት ነው የሀፒ አወር የሚሏቸው አሉ በሙያ ላይ ያሉና እንደሱ አይነት ነገሮችን በማዘጋጀት ነርሶችን ልምድ እንዲለዋወጡ ለማድረግ ኢትዮጵያ ካሉ ነርሶች ጋር ደግሞ ይሄ የዙም አይነት ፕላትፎርም በመጠቀም እና ከዛ ባለው የልምድ ልውውጥ ለማድረግ እና ስለምናስብ ያ የመንበራችንን ብዛት ይጨምረዋል ብለን ነው የምናስበው። በአሁኑ ሰዓት በተለያየ አጋጣሚ በምናደርጋቸው እንቅስቃሴዎች ላይ ብዙ ነርሶች ነው የምናገኘው። እዚህ አሜሪካን ሀገር በጣም ብዙ ኢትዮጵያን ነርሶች አሉ እና ከእነሱ ጋር በመተባበር ለወደፊቱ ትልቅ የጤና መድረክ እንፈጥራለን ብለን እና የእኛ ደጊ ቅድም እንዳነሳችው ብዙ በካንሰር በተመለከተ ይሄ መጀመሪያ ላይ ሊደረጉ የሚገቡ የሕክምና ምርመራዎች አሉ። ጤናን በተመለከተ አንድ ነገር መጨረሻ ደረጃ ከመድረሱ በፊት መከላከል የሚቻልባቸው መንገዶች አሉ እና ያንን እንዴት አድርገን ነው የእኛን ህብረተሰብ ማሳደግ የምንችለው የሚለውን ነገር የምንሰራበት ስለሚሆን የእሱ ራሱ ሌላ መስክ ይከፍታል ብለን እናስባለን። ምክንያቱም አሁን ለምሳሌ እኔ ነርስ ነኝ፣ ግን በነርስነቴ ተጨማሪ የሆነ ትምህርትን ወስጄ በአሁኑ ሰዓት የምሰራው እንደ ለአንድ ሰው ህክምና መጥቶ በየአመቱ ማድረግ ያለበትን ወይንም ደግሞ የሱካር በሽታ የደም ግፋት በሽታ ቢኖርበት ያንን ሰው ነው እያከምኩ ምሰራ ያለሁት ማለት ነው። ያንን አይነት ብዙ የሚሰሩ ነርሶች ስላሉ ያንን በተመለከተ ለኮሚኒቲያችን ኤጁኬሽን ስትፈጥር እነሱንም ደግሞ በተለየ መልኩ ልናስገባቸውና መድረክ ነው።
የነርስ ትምህርት መማርስ ለሚፈልጉት ምንድን ነው የምትመክሯቸው? እንዴትስ ነው የምታገኟቸው? እሺ መቲ።
እኔ ስራዬ የነርሲንግ አስተማሪ ነኝ። ሞንትጎመሪ ካሌጅ የነርሲንግ ትምህርት ቤት አስተማሪ ነኝ ነርሲንግ። እና እንደዚህ ባሉት ኢቨንቶች ላይ ደግሞ ሌላው ነገር ደግሞ ህብረተሰባችን የመማር ፍላጎቱን ከኛ ጋር ሼር ያደርጋል፣ ይነግረናል። እንዴት ነው ሪሶርስ በሚያስፈልጋቸው እንዴት ሪሶርስ ማግኘት እንደሚችሉ ይጠይቁናል። እና ያም ደግሞ ጥሩ ለኛ እድል ሆኖልናል። እንደዚህ ህብረተሰቦቻችን አሁን አሉ የምንረዳቸው ኢንፎርሜሽን የምንሰጣቸው እና መልሰው ደግሞ እኛ ስንመረቅ በቃ እናንተ ጋር ገብተን ኮሚኒቲያችንን እንረዳለን እያሉ ያሉ ልጆች አሉ። እና በዚህ ምክንያት ብዙ ተማሪዎች ምን ያገኙቸው አሉ
ማለት ትምህርት ቤት ያሉ አሁን ነርሲንግ እየተማሩ ያሉ ልጆችን ነው
ተማሪዎች ደግሞ ነርስ መማርም የሚፈልጉ ልጆች እንዴት ነው ምን ማድረግ አለብኝ? ነርሲንግ ትምህርቱ ከባድ ነው፣ ያስፈራል። ግን አይ ምንም ችግር የለም ነው ትማሩታላችሁ፣ ሪሶርስ አለን እኛም አለንላችሁ ስንል ያብርታል፣ ይሰጣቸዋል።
ለምሳሌ እንግዲህ በተለያዩ በሃይስኩልም ደረጃ ከኢትዮጵያም የመጡም ሊሆኑ ይችላሉ፣ ወይም እዚህም ሀገር ያሉ ተማሪዎች ሊሆኑ ይችላሉ። ብዙ ሰዎች በአጭር ጊዜ ውስጥ ትምህርት ተምረው መማር ቢፈልጉ፣ ለምሳሌ እኔ ነርሲንግ ልማር አልማር የምል ተማሪ ብሆን ምንድን ነው የምትመክሩኝ? ምን ማድረግ አለብኝ?
መጀመሪያ ያው መማር የሚፈልግ ሰው እኛን ቢያወራንና በደንብ ማወቅ አለባቸው ስለ ነርሲንግ ምንድን ነው ኤክስፔክቴሽኑ። እና ለነርሲንግ ነርስ ነው መናገር ያለበት። ሌላ ሰው ቢናገር ነርስ ያልሆነ ሰው ነርስ ትምህርት ቤት ያልሆነ ሰው ምክር ቢሰጥ ትንሽ ከባድ ሊሆንበት ይችላል። ግን አንድ ሰው በዛ የተጓዘ ሰው ምክሩን ሲሰጥ ለዛ ሰው በደንብ እንዲገባው ያደርገዋል። ያ ከሆነ የትምህርት ቤት እንደሚሄዱ ለሚለው ነገር ደግሞ ሪሶርሱን እኛ እናደርጋለን። በተጨማሪ ደግሞ አሁን ይሄ ኢትዮጵያ ግራጁዌት አድርገው ለሚመጡት ሰዎች እኛ ራሱ ከኛ ውስጥ ኦፊሰሮች ውስጥ አንዷም ደጊ ነች። ኢትዮጵያ ግራጁዌት ነርሲንግ ያላረጉ ኤክስፒሪንስ ስላላቸው እዛው እነሱ ሜንተር ሆነው እንዴት ማድረግ እንደሚችሉ ይነግሯቸዋል።
እሺ ደጊ፣ ስምሽ ስለተነሳ እንግዲህ መጨመር ያለብሽ ይመስለኛል።
መቲ እንዳለችው ኢትዮጵያ ነርስ ሆኖ ለመጡ ሁሉ ጊዜም ወደ እኛ በፌስቡክ በኩል ብዙ ጊዜ ሊያገኙን ይሞክራሉ። እናም እኛም ራሳችንን አቬለብል እናደርጋለን ለእነሱ። ምንድን ነው ኢትዮጵያ ነርሱን ለሚመጣ ሰው የዚህ ሀገር ሂደት እኛ ከምናውቀው በፍጹም የተለየ ነው እና አንዳንድ ጊዜ የሚያስፈራ ነገር አለ ወይም ተስፋ የማስቆረጥም ደረጃ የሚያደርስ ጊዜ ጉዳይ ይኖረዋል እና እሱን ቀለል ባለመልኩ አስረድተን ሁሉም እንደሚቻል ብዙ ሰው በዛ ሂደት አልፎ የተሳካ ስራ እንደሚሰራ በሙያው በማስረዳት ሌላም ደግሞ ሲያጠኑ ለምሳሌ ምን ምን ማጥናት እንዳለባቸው የሚያስፈልጋቸው መጽሐፍት የሚያስፈልጋቸው በአሁን ኦንላይን የሚያነቡት ነገር ካለ የሚሰሙት ቪዲዮ ምናምን ካለ እሱን እኛ ለማስረዳት ይቀለናል ስላለፍንበት ማለት ነው። የዚህም ሀገር ነርስ ተማሪዎች መቲ እንዳለችው ለነርስ ተማሪ ምክር መስጠት ያለበት ነርስ የሆነ ሰው ነው። ምክንያቱም ነርስነትን ሙያው ላይ ሳይሰራበት ማወቅ በጣም ከባድ ነው እና እኛ በግልጽ ልንነግራቸው እንችላለን። ሙያው እንደዚህ እንደዚህ ነው የሚሰራው፣ እንደዚህ እንደዚህ ነው ከእናንተ እንደ ሙያተኛ የሚጠበቅባችሁ ይሄ ይሄ ነው እና ይሄን ማድረግ የምትችሉ ከሆነ ብለን እውነታውን እንነግራቸዋለን። አንዳንድ ጊዜ ትንሽ አስቸጋሪ የሚሆነው ሰዎች በነርስነት ቶሎ ስራ ማግኘት ይቻላል፣ እውነት ነው። እንደ ልብ ስራ ማግኘት ይቻላል፣ እውነት ነው። ግን ስለ ስራው ግንዛቤ የሌለው ሰው ግን ቶሎ ስራ ለማግኘት ወይም የተሻለ ክፍያ ለማግኘት ብሎ ቢገባ ከገባ በኋላ ሌላ ችግር ውስጥ ነው የሚወድቀው። ጊዜውን ገንዘቡን አጥፍቶ እዛ ደረጃ ደርሶ ማለት ነው እና በዛ በኩል ትልቅ ስራ እየሰራ ነው ብለን እናምናለን። ወደፊትም እንሰራለን። ይህንም ጭም ፈልገው
በሌላም በኩል የነርስ ስራ በጣም አድካሚ ነው፣ እጅግ በጣም አድካሚ እና አታካችም ነው ወይም አንዳንድ ጊዜ ደግሞ አሳዛኝም ነው ይላሉ። እና ሰው ለምንድን ነው ነርስ መሆን ያለበት?
ነርሲንግ አድካሚም ቢሆን በጣም ደግሞ በጣም በትልቁ ራስን እንዴት ነው አንድ ሰው ነርስ ሆኖ ሲሰራ ያንን ሰው የምታገኘው በጣም በመጥፎ በሆነበት ሰዓት ነው እና ብዙ ነገሮች ላይ በጎ ነገር ላታይ ትችላለ። ግን ነርሲንግን ልዩ የሚያደርገው ምንድን ነው? ሰው ሁሉ ያንን ሰዓት ችለህ የሰውየውን ጥሩንም መጥፎንም ነገሮችን ችለህ ያንን ሰዓት እንድታል በጣም ኮምፓሽን ነው የሚባለው እሱን ይፈልጋልና እንደ ነርሲንግ ሪዋርድ የሚያደርግ ስራ ያለ አይመስለኝም። ምክንያቱም ዶክተርም ሆነ ሌላው ፕሮፌሽን መጥቶ ሲሄድ ረጅሙን ሰዓት ነርሶች ናቸው ከዛ በሽተኛ ጋር የሚሆኑት እና ያንን 12 ሰዓት በቀን ነው የሚሰራው። ያንን 12 ሰዓት አንድ ሰውን እየሄድ እየተመላለስ ምን ሆነ ምን ተጫወት አገላበጥ ማንሳት መድኃኒት መስጠት ውሃ ቀን አድርጎ መስጠት ትልቅ የልብ እንዴት ነው ማስተዋል ይጠይቃል እና ያንን እኔ የምለው እንደ ነርሲንግን ፍላጎት ኖሮ ስለሚመጣ ሰው ከዛ የተሻለ ሌላ ስራ ይኖራል ብዬ አላስብም በዚህ ምድር ላይ።
በተቃራኒው ደግሞ በጣም ጥሩ ልብ ያላቸው ናቸው ነርሶች። ይኸው እናንተ እንኳ ከምትሰሩት ከመደበኛ ስራችሁም አልፎ እንደገና ማህበረሰባችሁን ለመርዳት በኮቪድም በየዝግጅቱም ላይ እንደዚህም ትሄዳላችሁ። ሌላ ርኅራኄንም ይፈልጋል ነርስ መሆን
ምናልባት ከ75% በላዩ ፋሽን ርኅራኄ በጣም ይጠይቃል። ከልብ የሚሰራ ስራ ነው። ልብ ይሄ ለመርዳት የሚፈልግ ልብ የሌለው ሰው ነርስ መሆን ይችላል ብዬ አላምንም እኔ በግሌ። ለሰዎችም ከኔ በታች ላሉ ለሚማሩም ወይም አዲስ ነርስ ለሆኑ ሁሌ እንዲህ አይነት ምክር ነው የምሰጠው። ከልባችሁ ነርስ መሆን ካልቻላችሁ በጣም አስቸጋሪ እና ቀድም እንዳልከው በጣም አድካሚ ስራ ነው የሚሆንባችሁ። ምክንያቱም የጉልበት ስራ ካረከው ከታመሙ ሰው ጋራ በሆነ መንገድ መገናኘት ካልቻልክ፣ በዚህ በልባዊነት በፓሽን መገናኘት ካልቻልክ በጣም አስቸጋሪ ስራ ነው የሚሆነው። የጉልበት ስራ ብቻ ከሆነ ግን ከልብ ግን ለመርዳት ብለህ ስለምትሄድ ለመርዳት የምታደርገው ትግል ያ ሰው ታክሞ ድኖ ሲወጣ ደግሞ የበለጠ የልብ እርካታ ስለሚሰጥ በየቀኑ ያበረታ ያበረታ ከነርስነታችን ለብዙ አመት እንድንቀጥል ረድተውናል። እንግዲህ እስካሁን ድረስ እኔ ከነርሲንግ ከተመረቅኩኝ ከ25 አመት በላይ ሆኖኛል እና ደስ ነው መክረው ነኝ።
እሺ እየጨረስን ነው። ጽዮን የምትጨምሪው ነገር አለ መሰለኝ?
ነርሲንግ ለሚገባ ሰው ፍሎር ነርሲንግ ላይ ብቻ ስራት ይሄ ሆስፒታል ብቻ የሚለውን አይደለም። ነርሲንግ በጣም ብዙ መንገዶች አሉት እና በተለያየ ቦታ በተለያየ ደረጃ መደረስ የሚቻልበት ፊልድ ነው ነርሲንግ እና በአንድ ቦታ የተወሰነ እንዳልሆነ ወደ ነርሲንግ መምጣት የሚፈልጉ ሰዎችን ማወቅ እንዳለባቸው ያንን ደግሞ ያው እኛን ጋር ሲመጡ በተጨማሪ እንደምናስረዳቸው ለማስተላለፍ ብዬ ነው መልዕክቱን። በጣም እናመሰግናለን ደረጃ።
እኔም በጣም አመሰግናለሁ። አድማጮች፣ በሰሜን አሜሪካ የኢትዮጵያ ነርሶች ማህበር መስራቾችና አመራር አባላትን መታሰቢያ ከፈለኝ ደጌ ገላውና ጽዮን ገብረስላሴን ነው ያደመጣችሁት። እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀና እንግዶቹን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት የመስታወት ዝግጅታችንን ነው። በዝግጅታችን ላይ ያላችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 በማለት ምልክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com የኢሜል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፋችን በፊት በአንድ ሙዚቃ ረፍት አርገን እንመለሳለን። ተወዳጁ ድምጻዊ ጥላሁን ገሰሰ በህይወት ያለ ከተጫወታቸው ዘመን የማይሽራቸው ስራዎቹ መካከል አንዱ የሆነውን የዘንባባ ማርነሽ ልጋብዛችሁ።
የዘንባባ ማርነሽ ወለላሽ ይረጋ አረርስብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ ወለላሽ ይረጋ አረርስብሽ አልኩኛ እጄን ብዝረጋ የዘንባባ ማርነሽ የዘንባባ ማር ነው ፍቅርሽ ቄጥማን ይመስላል ጸፍርሽ ወደቀ በትር አይ አይንሽ ሳይ ተገትር ባንቺ ለዛ ሁሉም ያድራሉ ሲያልሙሽ የዘንባባ ማርነሽ አው የዘንባባ ማርነሽ ልቦች የቀሰሙሽ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩን መድኃኒት አው የቀጩን መድኃኒት ስጭኝ ለከንፈሬ ወለላሽ ይረጋ አልደርስብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ ወለላሽ ይረጋ አልደርስብሽ አልኩኛ جلد زرقا يزن بابا مارنش يزن بابا مارنو فكرشي كيد ماني مسلال سفرشي مركوزه ودك بطري ترقاي كواك تيانتيش طافات مساراتي طافات مساراتي يا زنباما Baba marnesh wadarash yeraka alders tish al kunya jambu zarka yezan baba marnesh wadarash yeraka alders tish al Zerga Yezin baba marnish Yezin baba marno fikrishi Ket mani maslal tsakrishi Merkuze wadde kabatire Get out can't he sell a me Santa Yezin baba marnesh walalash yerga alder sibish al kunya ejend zerga yezin baba marnesh walalash yerga alder sibish al kunya ejend zerga yezin baba marnesh yezin baba marnesh yezin baba marnesh
የጥላሁን ገሰሰ ስራዎች ከተለያዩ ትልዶች አድናቆትን ያተረፈ በዚማው በድምጹ ቅላሴ እንዲሁም በዘፈኖቹ መልእክት ከወጣት እስካዛውንት ልብ ውስጥ መቀመጥ የቻለ አንጋፋ ባለሙያ ነው። በዚሁ ወደ ተከታዩ መሰናዶ ስናልፍ ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ ያላቸው አርሶ አደሮች 18 ከመቶ ብቻ ናቸው ይለናል። የኢትዮጵያ አርሶ አደሮች ባየር ንብረትና ያየር ሁኔታ ለውጥ ዙሪያ በቂ መረጃ ለማግኘታቸው ለእርሻ ምርት መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርብ የወጣ ጥናት አመልክቷል። ዓለም አቀፍ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው ጥናት ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች 18 ከመቶ ብቻ መሆናቸውን ያመለከተ ሲሆን መረጃ ያላቸው አርሶ አደሮች በበቆሎ ምርታቸው 27 ከመቶ፣ በስንዴ ደግሞ 17 ከመቶ የበለጠ ምርታማ እንደሚሆኑ አስታውቋል። በዚህ ዙሪያ አርሶ አደሮችን፣ የግብርና ባለሙያዎችንና ጥናቱን ያካሄደው ተቋም የኢትዮጵያ ወኪል ኢኮኖሚስት የሆኑትን ዶክተር ስንሻው ታምሩን አነጋግሬያቸዋለሁ። ቀጥሎ ይቀርባል። በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉት የ68 ዓመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ።
ድሮ መዳበሪያ ማለፈልኝ ክረምት ባሱ ያታግባል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር ቶክሶ በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በመዳበሪያ ተቀስቶ ወይም ደግሞ ዝናብ አቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ። ካለበለዚያ ግን ምንም አይገኝም ከአፈሩ ላይ የአፈር መበከል ራሱ አፈሩ ራሱ ከድሮ አፈር አይነት አይደለም።
አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ።
አያንዲናል ይሄ አመቱን በሙሉ ይታል ያዘለም ዘንድሮ በተለያዩ ይታል ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመድኩ ነው። ዛሬ የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባየው ካሳይ የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው።
በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶ አደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁኑ ወቅት መረጃውን የሚያገኙት 18 ከመቶ አርሶ አደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ የኢትዮጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ።
ከጠየቅናቸው ወደ 4000 ከሚጠጉ አርሶ አደሮች ውስጥ 18% ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴል ሳንገባ መረጃውን ያገኙ አርሶ አደሮች 18% ብቻ ናቸው። ወደ 82% የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም፣ መረጃውንም ደግሞ ደርሷቸውም አያውቁም። ኦፍኮርስ ካላወቁም አይደርሳቸውም።
መረጃ እንዳያገኙ የሚያግዷቸው ነገሮች ምንድን ናቸው የሚሉትን ለማየት ሞክራችኋል?
አዎ፣ እንደመጠየቅ ብለናል። አንደኛ ስለ መረጃው ራሱ መኖሩን አያውቁትም። ያው መረጃው ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው፣ ወይ ደግሞ እዚህ ዴቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ አይነት የመሳሰሉ መልሶችን ነው የሰጡት።
ይህ በአማራ፣ ኦሮሚያ፣ ትግራይ፣ ደቡብና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው።
ከአየር ንብረት ለውጥ ጋር በተገናኘ በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የ1966ቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን ምስራቅ፣ እንደዚህ በደቡቡ፣ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ፣ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሊያ አካባቢም ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል።
ለመሆኑ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ።
እነዚህ 18% ካገኙት ውስጥ ካላገኙት ጋር ሲነጻጸር ያገኙት አርሶ አደሮች የበቆሎና የስንዴ ምርታቸው ከ17-26% በጣም ከፍ ብሎ አግኝተነዋል። ይህ ማለት በጣም ትልቅ የሚባል ውጤት ነው። እንደ ማዳበሪያ፣ እንደ ምርጥ ዘር፣ እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴን ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንኦት አድርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት እህሎች፣ ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም።
ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63% የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19% የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ።
ሞዳሊቲው እንዴት ይሁን፣ በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው? በሞባይል ስልክ በኩል ነው? በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንትና ተካሂደው ምን አይነት መረጃ ነው መስጠት ያለበት የሚለውን፣ ሬዲዮ ስንት ቦታ ነው የሚደርሰው፣ ፍሪኩዌንሲው እንዴት ነው የሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄ እዚህ የአየር ንብረት ጋር በተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንዳውም ከእሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀን።
በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኒን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ። የአየር ንብረት ለውጥ በኢትዮጵያ ውስጥ ድርቅ፣ ጎርፍና ከፍተኛ የሙቀት መጨመር እንዲሁም የምግብ እጥረት የመሳሰሉ ችግሮችን አጋልጧል። ሆኖም አርሶ አደሮችና አርብቶ አደሮች መረጃውን በትክክል እንዲያገኙ በማድረግ ብቻ እየደረሰ ያለውን ተጽዕኖ መቀነስ እንደሚቻል ነው ከተደረገው ጥናትና ከባለሙያዎች የሰማ ነው። እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ወደ ቀጣዩ መሰናዶ ስናልፍ ደግሞ ሰሞኑን በተለያዩ ሚዲያዎች ትልቅ መነጋገሪያ የነበረው በዋናነት በኤለን ሾው ላይ የሚታወቀው ዲጄ ትዊች ህልፈት ነበር። በተለይ ደግሞ ትዊች ራሱን ማጥፋቱ በርካታ አድናቂዎቹን ያስደነገጠ፣ ኤለንን ጨምሮ በሙያው ውስጥ ያሉ ጓደኞቹን፣ የስራ ባልደረባዎቹንና ታዋቂ ግለሰቦችን ያሳዘነ ጉዳይ ነው። ትዊች በተለይ በዳንሶቹ ብዙዎች ይወዱታል። ከዛም በተጨማሪ ተዋናይና ፕሮዲውሰር ነበር። በአርባ አመቱ ነው ህይወቱ ያለፈው። በዚሁ እንግዲህ የሳምንቱ የማህበራዊ ሚዲያ ወሬዎች ምን ይመስሉ ነበር ስትል ኤደን ገረመው ወደ አጠናቀረችው የሳምንቱ ወሬዎች እንለፍ።
ሰብአዊ ክብር፣ ነጻነትና ፍትህ ለሁሉም በሚል መሪ ቃል የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብቶች አመታዊ ፊልም ፌስቲቫል ሁለተኛ ዙር ባለፈው ሳምንት ማብቂያ ላይ ተጀምሯል። ዝግጅቱ ባለፈው አመት ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 4 2014 ዓ.ም በአዳማ፣ በአዲስ አበባና በሐዋሳ ከተሞች የተካሄደ ሲሆን የዘንድሮውም ከታህሳስ 1 ቀን 2015 ዓ.ም አንስቶ እስከ ታህሳስ 18 ድረስ እንደሚቆይ ታውቋል። በአዳማ፣ በአዲስ አበባ፣ በባህር ዳር፣ በሐዋሳ በጅግጅጋ ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብና የሰብአዊ መብቶች ግንዛቤን ለማዳበር ሰፊ ተደራሽነት ያለውን የፊልም ጥበብን በመጠቀም በሰብአዊ መብቶች ጉዳይ ላይ የሚያጠነጥኑ ፊልሞች ለእይታና ለውይይት ይቀርባሉ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው ጋዜጣዊ መግለጫ አመላክቷል። ፌስቲቫሉ ዓላማም በሀገሪቱ ውስጥ እየታዩ ያሉ የሰብአዊ መብቶች ጥሰቶች መንስኤ የሚሆነውን ችግር ዙሪያ ግንዛቤ ለማስፋት ትምህርትና የኪነ ጥበብ ዘርፍን መጠቀም ዓላማ አድርጎ የሚንቀሳቀስ መሆኑንም መግለጫው አያይዞ ጠቁሟል። በፌስቲቫሉ ላይም የሰብአዊ መብቶች ዙሪያ ያተኮሩ ወይም ደግሞ ጽንሰ ሀሳባቸው ከመብት ጋር የተያያዙ አዳዲስና ከዚህ በፊት ለእይታ የቀረቡ እንዲሁም ደግሞ በዓለም አቀፍ መድረኮች ጭምር ተቀባይነትን ያተረፉ የሙሉ ጊዜና አጫጭር ፊልሞች እንዲሁም ደግሞ ዘጋቢ ፊልሞች ለእይታ ቀርበዋል። በአምስት ከተሞች የሚታዩት 15 ፊልሞች ለእይታ የተሰናዱት በመዓዛ ወርቁ ፊልም ፕሮዳክሽን አስተባባሪነትና አዘጋጅነት ነው። ፌስቲቫሉ በሴቶችና ሕጻናት መብቶች፣ በስደተኞች፣ ፍልሰተኞችና በሀገር ውስጥ ተፈናቃዮች መብቶች፣ በአካል ጉዳተኞችና አረጋውያን መብቶች፣ በፍትሐዊና ሰብአዊ የስራ ክፍፍል፣ ለአካለ መጠን ያልደረሱ ሕጻናት ጉልበት ብዝበዛና ጥቃት እንዲሁም ደግሞ በማረሚያ ቤት የወጣት ጥፋተኞች የሰብአዊ መብቶች አያያዝ ላይ የሚያጠነጥኑ ፊልሞች የተካተቱበት ሲሆን ከአማርኛ ቋንቋ በተጨማሪም በአፋን ኦሮሞ፣ ሶማሌኛና ሲዳመኛ ቋንቋዎች የተሰሩ አጋዥ ጽሁፎች ወይም ደግሞ ሰብታይትል ያላቸው እንደሆኑ ኢሰመኮ ያወጣው መግለጫ አትቷል። ፌስቲቫሉን በይፋ ለማስጀመር በተካሄደው ጋዜጣዊ መግለጫ ላይም የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ባደረጉት የመክፈቻ ንግግር በሀገራችን የኢትዮጵያ መብቶች ጥሰት አሁን ላለበት አሳሳቢ የሚባል ደረጃ ለመድረሱ ዘርፈ ብዙ ምክንያቶች ቢኖሩም ስለ ሰብአዊ መብቶች ያለው አነስተኛ ግንዛቤ ባሉታዊ መልኩ አስተዋጽኦ አድርጓል ማለታቸውም በመግለጫው ተካቷል። ሌላው ባለፈው ሳምንት ማገባደጃ ላይ የተሰማው አሳዛኝ ዜና በኢትዮጵያ ዘመናዊ የልብስ ዲዛይን ውስጥ ግዙፍ የሆነ አሻራ ያሳረፉት እማማጽ ዲዛይነር እማማጽ ዮና እንዶም የመቶ ዓመት የልደት ክብረ በዓላቸውን ባከበሩ በወር ውስጥ ማረፋቸው ነው። እማማጽዮን እስከ ቅርብ ጊዜ ድረስ በስራ ላይ የቆዩ ሲሆን በኢትዮጵያ የዘመናዊ ልብስ ዲዛይን ላይ የተሰማሩ ወጣቶችና ግለሰቦችን እስከ ቅርብ ጊዜ በማገዝ ይታወቃሉ። የዝነኛው ኢትዮጵያዊ የንጉሠ ነገሥት ኃይለ ሥላሴ ጀኔራል የነበሩት የጀኔራል አማና እንዶም ታናሽ እህትም ናቸው። እማማጽዮን የ12 ዓመት ልጅ ሳሉ አባታቸው አንድ የልብስ ስፌት መኪና በስጦታ መልክ እንዳበረከተላቸውና ለአሻንጉሊቶቻቸውና እንዲሁም ለራሳቸውም ልብስ በመስፋት ወደ ታወቁበት የሙያ ዘርፍ በልጅነት ጊዜያቸው ጉዞ እንደጀመሩ በኋላ ላይ የነገስታቶቹ ዘመዶችና ልዕልቶችም ሳይቀሩ የእሳቸው ልብሶች ይለብሱ እንደነበር ተወዳጅ ሚዲያ ስለሳቸው በጻፈው ሀተታ ላይ አስፍሯል። ጽዮን ጥበብ የተሰኘ ሱቅ እንደነበራቸውና የሁለት ልጆች እናት እንደነበሩ የተነገረ እማማ ጽዮን የቀብር ስነስርዓታቸው እሁድ ታህሳስ 2 ቀን 2015 ዓ.ም በጴጥሮስ ወጳውሎስ ተፈጽሟል።
ሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን ተጠናቀቀ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሻውት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እያመሰገንን ተወዳጁ ድምጻዊ ብዙአየሁ ደምሴ የህልሜ ንግስት እያለ በሚጫወተው ሙዚቃ እንሰነባበታለን። ሰላም ደህና ደሩ።